የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን አድማጮቻችን። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 11 2011 ዓ.ም ተምረት ምሽት የጋቢና ቪኦኤ ዝግጅታችንን ጀመር።
በአርሲ ዩኒቨርሲቲ ስር በተግባር ልምምድ ላይ ያሉ የህክምና ተማሪዎች ደረሰብን ያሉትን በደል ለማስተማር ያደረጉት ሰልፍ በኃይል በፖሊስ መበተኑ ተሰምቷል።
ሲበተን እንዴት ነው እንዳማችን መበታተን ሲጀምር ወዲያው ማአት ሆኖ መጡ። ዱላ ይዘው በምንም ያካክል ዱላ ይዘው መማታት ጀመሩት። እኛ ያለን አማራጭ እንወጣን ሻይቤት መግባት ነበር።
ስለ አድማውና በሌሎች እጩ የህክምና ባለሙያዎች ዘንድ ስለሚነሱ ቅሬታዎች የሚያስቃኝ ጥንቅር አለ።
አዲሱ የኦሮሚያ ክልል ምክትል ርዕሰ መስተዳድር ዛሬ ደምቢዶሎ ከተማ ተገኝተው ከነዋሪዎች ጋር ያደረጉትን ውይይት የተመለከተ ዘገባም ይኖረናል።
ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ሮበርት ሙለር ሩሲያ በ2016ቱ ዶናልድ ትራምፕ ባሸነፉበት ምርጫ እጇን ስለማስገባቷ የያዙትን ምርመራ ይፋ አድርገዋል። በመጨረሻ የደረሱበት ድምዳሜም ፕሬዚዳንቱ ህግ ለመተላለፍ ማሰባቸውን ማረጋገጥ እንዳልቻሉ ነው። ትናንት ይፋ የተደረገው 448 ገጾች ያሉት የሙለር ሪፖርት ትራምፕም ሆኑ የምርጫ ዘመቻ ረዳቶቻቸው ሚስተር ትራምፕ በተቀናቃኛቸው ሂላሪ ክሊንተን ላይ የበላይነት እንዲጎናጸፉ ለማድረግ ከሩሲያ ጋር መመሳጠራቸውን የሚያረጋግጥ ነገር የለም ሲል ደምድሟል። ምርመራው በትራምፕ ዘመቻ ውስጥ የሰሩ ሰዎች ከሩሲያ መንግስትና ግለሰቦች ጋር ግንኙነት ካላቸው ሰዎች ጋር መገናኘታቸው ለመመዝገብ ቢችልም ማስረጃው ግን የወንጀል ክስ ለመመስረት በቂ አይደለም ሲሉ ልዩ መርማሪው ሮበርት ሙለር በሪፖርታቸው ላይ አስፍረዋል። ሩሲያ በዩናይትድ ስቴትስ ምርጫ እጅ አለበት የሚለውን ጥርጣሬ አስመልክቶ የፌደራሉ መንግስት የያዘውን ምርመራ አቅጣጫ ለማሳተና ለማገድ ግን በሁኔታው የተበሳጩት ዶናልድ ትራምፕ ብዙ ሙከራዎችን ማድረጋቸውን ሪፖርቱ ሳይገልጽ አላለፈም።
በኢንዶኔዥያው ፕሬዝዳንታዊ ምርጫ አሸንፊያለሁ ሲሉ በጡረታ ላይ የሚገኙት የጦር ሰራዊት ጄኔራል ፕራቦዎ ሱቢያንቶ አወጁ። ተቀማጩ ፕሬዝዳንት ጆኮ ዊዶዶ ግን አብላጫውን ድምጽ እንዳገኙ ኮዲዮ የወጡ ቆጠራዎች ይጠቁማሉ። የጠቅላላ ምርጫው ውጤት በኦፊሴል ከሚገለጸው በግንቦት መጨረሻ እንደሚሆንም ታውቋል። በዘንድሮ የኢንዶኔዥያ ብሔራዊ ምርጫ በበላ ሀገሪቱ በተዘጋጁ 809563 የድምጽ መስጫ ጣቢያዎች 193 ሚሊዮን ህዝብ ድምጹን ሰጥቷል። የምርጫ ኮሚሽኑ እስካሁን ባለው ጊዜ ውስጥ ከ11000 የድምጽ መስጫ ጣቢያዎች የገቡለትን ካርዶች ቆጠራ አጠናቋል።
የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በኖተርዳም ካቴድራል ላይ ከባድ እሳት ቃጠሎ ከደረሰ በኋላ ዛሬ በኤሊሴ ቤተ መንግስት ከዩኔስኮ ልዑክ ቡድን ጋር ተገናኝተው ይወያያሉ። ዩኔስኮ ታዋቂውን ጥንታዊ ታሪክ ያለውን ካቴድራል በቅርስነት የመዘገበው እንደ አውሮፓውያን ዘመን አቆጣጠር በ1991 ዓ.ም ተመረተ መሆኑ ይታወቃል። የዓለም የቅርስ ማዕከል ዳይሬክተር ሚስቴል ድሮስለር ቃጠሎ የደረሰበትን ካቴድራል ከጎበኙ በኋላ ሲናገሩ 2/3 የሚሆነው የኖተርዳም ካቴድራል ጥንታዊ ጣራ ጋይቷል ብለዋል። ፕሬዚዳንት ማክሮን እድሳቱ ፈረንሳይ በ2024 የበጋ ኦሎምፒክን በምታስተናግድበት ጊዜ ተጠናቆ ማየት ፈልጋለሁ ብለዋል። አንዳንድ ባለሙያዎች ግን ከካቴድራሉ ታሪካዊነት አንጻር የቀድሞ ጥንታዊ ገጽታውን ልቅም አድርጎ ለመመለስ ፕሬዚዳንቱ ባቀዱት ጊዜ ላይደርስ እንደሚችል ይጠቁማል።
የማሊው ጠቅላይ ሚኒስትር ሱሜሉ ቡቢዬ ሜጋ እና መላ መንግስታቸው ትላንት ስራውን ለቋል። ከፕሬዝዳንቱ ከኢብራሂም ቡባከር ኬታ ጽፈት ቤት የወጣ መግለጫ ፕሬዝዳንቱ ጠቅላይ ሚኒስትሩና መላ ካቢኔያቸው ያቀረቡትን የስራ መልቀቂያ ጥያቄ ተቀብለዋል ይላል። የሱሜሉ መንግስት ይህን እርምጃ የወሰደው ባለፈው ወር 160 የፉላኒ ከብት አርቢዎች በተጠርጣሪ የዶጋን አዳኞች መገደላቸውን ጨምሮ በሀገሪቱ ማዕከላዊ ግዛት ሁከት መከሰቱን ተከትሎ ነው። በተባበሩት መንግስታት ዘገባ መሰረት ባለፈው አመት በፉላኒና በዶጋን ማህበረሰቦች መካከል በተካሄዱ ግጭቶች ምክንያት 600 የሚሆኑ ሴቶች፣ ህጻናትና ወንዶች ተገድለዋል። ዜጎች መንግስት ሁከቱን ለማስቆም አልቻለም ሲሉ ከሁለት ሳምንታት በፊት በዋና ከተማዋ ባማኮ ግዙፍ የተቃውሞ ሰልፍ ማካሄዳቸው ይታወሳል። ማሊ እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት ባማኮ ውስጥ ለአጭር ጊዜ የቆየውን ወታደራዊ የመንግስት ግልበጣ ተከትሎ ሙስሊም ጽንፈኞች አብዛኛውን ሰሜናዊ ግዛትን ከተቆጣጠሩ ወዲህ ሀገሪቱን ለማረጋጋት እየጣረች መሆኑን የሚወጡ ዘገባዎች ያሳያሉ። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የካፒና ጉዟችን ይቀጥላል። ወደ ቀዳሚው ዘገባችን እንለፍ። በአርሲ ዩኒቨርሲቲ ስር በተግባር ለመምድ ያሉ የህክምና ተማሪዎች ደረሰብን ያሉትን በደል ለማሰማት ያደረጉት ሰልፍ በፖሊስ ኃይል መበተኑ ተሰምቷል። ሀብታሙ ስዩም ስለትላንቱ ክስተት እንዲሁም በሌሎች እጩ የህክምና ባለሙያዎች ዘንድ የሚነሱ ቅሬታዎችን የሚያስቃኝ ጥንቅር በመቀጠል ያሰማናል።
ላለፉት 3 ወራት ያክል አቤት ስንል ከርመናል ይላሉ የአርሲ ዩኒቨርሲቲ በተግባር ለምምድ ላይ ያሉ የህክምና ተማሪዎች። ካንደም ሁለቴ ለዩኒቨርሲቲው ባደረስነው ደብዳቤ ላይ ለስነ ልቦናና ኢኮኖሚያዊ ጫና ያበቁን ችግሮች ዘርዝረናል ይላሉ። ከእጩ ሐኪሞች መካከል አንዱ የሆነው ወንዱ ምትኩ በስራ ለምምድ ወቅት እሱና ባልደረቦቹ የሚገጥማቸውን ችግር እንዲያጋራል።
ማለት ከጥቃቅን ጥያቄዎች ከመሰረት ተልማት የላይብረሪ እና የመማሪያ ክፍሎች የማጥኛ ቦታዎች ጀምሮ እስከ ማለት ኢቫሉዌሽን ግሬድ አሰጣጥ የውጤት አያያዝ የፈተናዎች ተነስቶ እስከ የመጨረሻ አመት ላይ ደግሞ የስራ ሰዓት የሚሰጠው ኢቫሉዌሽን በሲኒየር ዶክተሮች ላይ የሚደርሰው ስድብ በታካሚዎች እና ከነሱ ጋር በሚመጡ ሰዎች ሐኪሞች ላይ የሚደርሰው ድብደባና ስድብ ይሄ ሁሉ ይቁም እና ሐኪሞች በሚሰሩ ስራ ደግሞ በቂ ክፍያም እየተከፈላቸው አይደለም የሚሉት ጥያቄዎችን ያካተተ ነበር።
እንዲህና ተጨማሪ ቅሬታዎችን ያሰሙ እጩ ሐኪሞች አፋጣኝ ምላሽ እንዳላገኙ ይናገራሉ። ስለሆነም ወደ ቀጣይ እርምጃ ተሻገሩ። ቀጣይ እርምጃ ቅሬታን በሰላማዊ ሰልፍ መንገድ ማሳየት ነው። እሱም ግን በሰላም አልተጠናቀቀም።
እና መጀመሪያ ከግቢ ስንወጣ አላየንም ነበር። ከዛ
በኋላ በሰልፉ ተሳታፊ ከነበሩትና ስሜ አይጠቀስ ያለች ሌላ እጩ ባለሙያ ትናንት ረፋድ ላይ የተፈጠረውን ክስተት በስሜት ሞልታ እንዴት አስተውሳል።
መዝለል ጀመሩ ፖሊሶቹ። ዘሎ መጣና የፊት ያለውን ልጅ መምታት ጀመረ። ልክ ሲመታው ሁሉም ተበተነ። ሲበተን እንዴት ነው እንዳልማችን መበታተን ሲጀምር ወዲያው ማአት ሆኖ መጡ። ዱላ ይዘው በምንም ያካክል ዱላ ይዘው መማታት ነው ጀመሩት። እኛ ያለን አማራጭ እንወጣን ሻይ ቤት መግባት ነበረ። በዛ መሃል ወደቁ። ሰውድቅ ለስ እንኳን ለኔ ርህራሄ ሊያሳየኝ ይቅርና መጥቶ በያዘው ዱላ መማታት ጀመረ። አረ በማርያም ብዬ እየለመንኩት መማታት ጀመረ። ከዛም ተነስተን እንደምንም ጓደኛዬ መጣ አንስተን ሻይ ቤት ገባን። እሱ መንገድ ላይ ሲሽ ወደኩ መጡ። ሻይ ቤት ገብቼ ከነና በጠበቅኩበት ጊዜ ከአስፋልት ወጥቼ ሻይ ቤት በገባው ጊዜ ከዛ ውስጥ ጎትተው አውጥተው ይውጡ እየተባለም የተመጣ ነው።
አሁን በስራ ላይ ባለው የኢትዮጵያ የትምህርት ስርዓት መሰረት ሐኪሞች 6 ዓመታትን በትምህርት ያሳልፋሉ። ከ6 ዓመታት መካከል የመጨረሻውን 1 ዓመት በተግባር ልምምድ ነው የሚያሳልፉት። በዚህ ሰዓት እነዚህ የህክምና ተማሪዎች ከተማሪነት ይልቅ ዶክተር የሚለውን ማዕረግ ከመጠቀም ጀምሮ በበላይ ዶክተሮች የቅርብ ክትትል ስር ሆነው ህሙማንን የማከምና የማስተናገድ ስራዎችን እንደሚሰሩም ነግረውኛል። የአርሲ ዩኒቨርሲቲ ተማሪዎች ከዩኒቨርሲቲያቸው የመሰረተ ልማት ጉድለት ጋር አብሮ ያነሱት ችግር ከዚህ አሰራር ጋር የሚገናኝ ነው። ይህ ችግር በአርሲ ዩኒቨርሲቲ ተማሪዎች ብቻ ሳይሆን በተለያዩ ዩኒቨርሲቲዎች ስር ባሉ ተለማማጅ ህክምና ባለሙያዎችም የሚነሳ ነው። ዛሬ በአንድ ታዋቂ ሆስፒታል ውስጥ የሚያገለግሉት ዶክተር አብርሃም አሪያ በተግባር ልምምድ ላይ ባሉ ሐኪሞች ዘንድ ጭንቀት እንደ ባህል የኖረ ነው ይላሉ።
ብዙ ጊዜ ኢንተርንሺፕ ላይ ያለን ሰው እንደ ተማሪ ከማየት ይልቅ ትንሽም እንደ ጠብላት የማየት አይነት አካሄድ አለ። በሕክምና ትምህርት ቤቶች ውስጥ ይሄ የረጅም ጊዜ ባህል ነው። ከዚህ በተጨማሪ ልክ አንድ ሰው ትርፍ ጊዜ ሲሰራ ወይም ትርፍ ሰዓት ሲሰራ በሕጉ መሰረት የሚከፈለው ክፍያ አለ። በማንኛውም መስሪያ ቤት ውስጥ በሕክምና ውስጥም አለ፣ ግን ለኢንተርኖች አይከፈልም። ምክንያት የሌለው ምክንያት ነው፣ አካሄድ ነው፣ ክፍያ አይከፈልም። ስለዚህ አንድ ተለማማጅ ሐኪም ወይም ኢንተርንሺፕ ላይ ያለ ሐኪም 36 ሰዓት ቀጥታ መደዳውን ሊሰራ ይችላል። መስራቱ ብቻ ሳይሆን አንዳንዴ በብዙዎች ቦታዎች እንደሚታየው ማደሪያ ቦታም የለውም። ከዛ በተጨማሪ ምንም አይነት ክፍያ አይከፈልም። ስለዚህ ከሚያገኘው በጣም አነስተኛ ከሆነች ደሞዝ ላይ ለዛው ለምግቡ የሚያወጣው እና ለራት ለቁርስ ሲያወጣ ኦልሬዲ ደሞዝ ያልቃል ማለት ነው። ከዛ በተጨማሪ የሚደረገው የሞራል ጉዳት አለ። የሞራል ጉዳቱ ታካሚዎች በሚመጡበት ጊዜ ወይም ራውንድ ይደረጋል በሚባልበት ጊዜ ላይ በሲኒየር ሐኪሞች የሚኖር አንዳንዴ የማንቋሸሽ ደስ የማይል ንግግሮች ከታካሚ ፊት ይኖራሉ። ከዚህ በተጨማሪ ደግሞ ማህበረሰቡ ላይ እየታየ ያለው ችግር ይህን ሐኪሞች ልክ ሰው ሊታከም በሚመጣበት ጊዜ እንደሚፈጠር ችግሮች ወይም ካሉ ወይም ለምሳሌ አንድ ታካሚ ህይወቱ የሚያልፍ ከሆነ ቫይለንት የመሆንና ፊዚካሊ ለመደብደብ የመሞከር እና የመደብደብም ነገሮች እየታዩ ነው ያሉት በጅማ ዩኒቨርሲቲ ላይ የታየው።
በሐዋሳ ዩኒቨርሲቲ ውስጥ ሆነው በተግባር ልምምድ ላይ ከሚገኙ እጩ ሐኪሞች መካከል አንዱ የጠቆሙኝ ጉዳይ በእጩ ሐኪሞችና በመንግስት መካከል የሚገባው ውል ፍትሃዊነት እንደሚያንሰው ነው። ዶክተር አብርሃም አሪያ ስለ ውሉ ይህንን አጋርተው
ነው። ትክክል ነው። እሱ የኮስት ሼሪንግ ይባላል። በአገራችን በቅርብ ጊዜ የተጀመረ ነው። ኮስት ሼሪንግ የሚባለው ልክ አንድ ተማሪ የዩኒቨርሲቲ ትምህርቱን ከተማረ በኋላ ቀጣይ በሚኖረው ስራ ላይ ከደሞዙ እየተቆረጠ ሙሉ የትዊሽንን 15% የሚከፍልበት አይነት ስርዓት ነው ያለው። ነገር ግን ወደ ሕክምና ስንመጣ ትዊሽኑ 15% መሆኑ ይቀርና 100% እንዲከፍል ይደረጋል። ይሄ ከሌሎች የትምህርት መስኮች አንጻር ሲታይ በጣም ከፍተኛ ነው እና በጣም አግባብ የሌለው ነው። ለምሳሌ በሕክምና ላይ በምንማረግበት ጊዜ ለስድስት ዓመቱ የምንከፍለው ትዊሽን ወይም የተፈራረም ነው ወደ ከ55,000 ወደ 60,000 አካባቢ የሚሆን ነው። ነገር ግን መጨረሻ ላይ ልክ ስንጨርስ ዲግሪያችንን መውሰድ የምንፈልግ ከሆነ ክፈሉ የምንባለው 427,000 ብር ነው።
ወደ አርሲ ዩኒቨርሲቲ እንመለስ። ከፌዴራል መንግስት የተላኩ ባለስልጣናት ከተማሪዎች ጋር ውይይት ስለመጀመራቸው ሰምተናል። ውጤት አልባ የመደለያ ምላሾች በተደጋጋሚ እንደተሰሙ ከሚያስታውሱት መካከል አንዱ አድማው ሊቀጥል እንደሚችል ይናገራል። በጉዳዩ ላይ ያላቸው ምላሽ ለመጠየቅ የጤና ጥበቃ ሚኒስቴር ቃል አቀባይ የሆኑትን አቶ ዮርዳኖስን ደውዬ ለማግኘት ሞክሬ ነበረ። እሳቸው ባጭሩ ከጤና ጥበቃ ሚኒስቴርና ከትምህርት ሚኒስቴር የተውጣጣ ቡድን ወደ አርሲ ዩኒቨርሲቲ እንደተላከና ዝርዝሩ ለወደፊቱ እንደሚገለጽ ነግረውኛል። የአርሲ ዩኒቨርሲቲና የትምህርት ሚኒስቴር ተወካዮችን ለማግኘት ብሞክርም አልተሳካልኝም። ለአሁኑ ምላሻቸውን እንዳገኘን መልሰን ለእናንተ እናስደምጣለን።
ሀብታሙን እናመሰግናለን። ይህን ጉዳዩን እየተከታተልን ለአድማጮቻችን እናደርሳለን። ወደ ተከታዩ ዘገባችን እንለፍ። የኦሮሚያ ክልል ምክትል ርዕሰ መስተዳድር ትላንት የተሾሙት ማለት ነው አቶ ሽመልስ አብዲሳ ዛሬ ከቄለም ወለጋ ዞን ከተውጣጡ የህብረተሰብ ክፍሎችና ከደንቢ ዶሎ ነዋሪዎች ጋር ውይይት አድርገዋል። ይህንን ውይይት በተመለከተ የሀገር ውስጥ መገናኛ ብዙሃን እንደዘገቡት በውይይቱ ላይ የክልሉ መንግስት የኦሮሞ ህዝብ መሰረታዊ የፖለቲካ ጥያቄ ለዘለቄታው ለመመለስ በትጋት እንደሚሰራ ተናግረዋል። በክልሉ አልፎ አልፎ የሚስተዋሉ የሰላም ችግሮችን ለመፍታትም እንደዚሁም ዘላቂ መፍትሄን ለማምጣት እንደሚሰሩ ቃል ገብተዋል። የነቀምቴው ዘጋቢ ናኮር መልካ በስብሰባው የተገኙ ተሳታፊዎችን አነጋግሯል። አቶ መለስ ኒካ ከሚሰጡት አስተያየት ይጀምራል።
ከህዝቡ ጋር የተደረገው ውይይት እጅግ በጣም ደስ ኢምፓርኪ ነበር። ህዝቡ ሲያነሳ የነበረው የጸጥታ ጉዳይ፣ ስለ ልማት ጉዳይ አንስተው ነበር። ይህ በቀደተላን ተሾመው እዚህ ዛሬ ወለጋ መገኘታቸው እጅግ በጣም ደስ የሚያሰኝ ነው። ይህ ትውልድ ለዚህ ህዝብ እንዴት ምን ያህል ያስባል የሚለውም ነገር ነው የሚያሳይ። እናንተ የአንድ አባት የአንድ እናት ልጆች ሆናችሁ መቀራረብ ምንድን ነው ያቃታችሁ? ካቃታችሁ ስለምንድን ነው ያገር ሽማግሌ ጠርታችሁ እንዲመጠል የሚያስተድርጉ ተብሎ ነበር። እንደዚህ ከቀጠለ ደግሞ ልማታችሁ እንዳይሰራ የሚያደርገው ይሄኛው ስለሆነ በተቻ በተቻለ መጠን እኛም ሰራለን ራንከታችን እየተጠናቸው ነገሮች አሉ። እነዚህን ደግሞ ሰውት ደግሞ በተቻለ መጠን ደም ከመይበስ ሁለቱም ቁጥሩ እንዲያወሩ እንዲናገሩ ተነግሯቸዋል። ዲግ አርሲ መስሎ ሰጡኝ።
ሌላው የውይይቱ ተሳታፊ ሀጂ አህመድ አሊይ አቶ ሽመልስ ፍጹም ሰላም ወደ ቄለም ወለጋ እንዲመለስ ተሳታፊዎቹን ቃል ማስገባታቸውን ጠቅሰው ለምን በሹመታቸው ማግስት ትኩረት ሰጥተው ወደ እንደሱ እንዳቀኑ የሚያስቡትን ጠይቂያቸው እንዲህ ብለውኛል።
ቄለም ወለጋ ትንሽ ሰላም ስለሌለ ችግሩን ለመፍታት ብሎ ህዝቡ ጋር ለመወያየት ብሎ መምጣቸው በጣም ህዝቡ ደስ ብሏል። እነሱም አማና የወሰዱ አሉ። እኛም ደግሞ አማና ወስደን ሰላማችን ጠብቃለን ብለን ሰላሙ የኛ ጉዳይ ስለሆነ እኛ እንጠብቃለን ብለን ከእነሱ ጋር ተወያይተናል።
ወይዘሮ ብርቱካን ቶለሳ ምክትል ርዕሰ መስተዳድሩ በኦሮሞ ነጻነት ግንባር ታጣቂዎችና መንግስት መካከል እየታየ ያለውን ጥል ለመፍታት እንዲሰሩና በጥሉ ምክንያት ሰለባ የሆኑ ያሉትን ንጹሃን ዜጎች እንዲታደጉ መጠየቃቸውን ለቪኦኤ ገልጸዋል። የዞኑ ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አብታሙ ከተማ በጸጥታ ችግር ምክንያት በዞኑ የተጓተቱ የመሰረተ ልማት አውታሮች ግንባታ በፍጥነት እንዲጠናቀቁ መንግስት እንደሚሰራ ምክትል ርዕሰ መስተዳድሩ ቃል መግባታቸውን አመልክተዋል። አቶ ሽመልስ አብዲሳ የደምቢዶሎ ውይይታቸውን አጠናቀው በኦሮሚያና ቤኒሻንጉል ጉሙዝ አዋሳኝ አካባቢዎች ጸጥታ ዙሪያ ለመምከር ወደ አሶሳ ማቅናታቸው ታውቋል። ለአሜሪካ ድምፅ ናኩር መልካ ከነቀምቴ።
በማደግ ላይ ባሉ ሀገሮች ሴቶች የሥራ ዕድል እንዲጎለብት ለማበረታታት የታለመውን የዩናይትድ ስቴትስ መርሃ ግብር ለማስተዋወቅ ወደ አፍሪካ የተጓዙት የፕሬዚዳንት ዶናልድ ትራምፕ ልጅ እና የዋይት ሀውስ ከፍተኛ አማካሪ ኢቫንካ ትራምፕ ትናንት አይቨሪ ኮስትን ጎብኝተዋል። ኢቫንካ በጉብኝታቸው ሴት የካካው አምራች ህብረት ሥራ አባላት ከሆኑ ገበሬዎች ጋር ተገናኝተው ተወያይተዋል። ከዚያም በዋና ከተማ አቢጃን በዓለም ባንክ የፖሊሲ ጉባኤ ላይ ተካፍለዋል። ኤሻ ሳራይ ያጠናቀረችውን ቆንጂት ታዬ እንደሚከተለው ታቀርበዋለች።
ትናንት ኢቫንካ ትራምፕ የአይቮሪ ኮስቷን አድዞፔ ከተማ ሲጎበኙ ለሀገሪቱ የኮኮ ኢንዱስትሪ ሴት አባላት ድጋፍ የሚውል ከዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት USAID እና ከግል ኩባንያዎች የተሰጠ $2 ሚሊዮን ይፋ አድርገዋል። አንዱ የዚህ እርዳታ ተጠቃሚ ካያት የተባለው የአይቮሪ ሴቶች የግብርና ህብረት ስራ ማህበር ነው።
እንደዚህ 300 ተጨማሪ ማህበራት ቢኖሩን ምን ያህል ሴቶች ሊጠቀሙ እንደሚችሉ ገምቱ።
ኢቫንካ ትራምፕ ናቸው። WGDP በሚል አህጽሮት የተሰየመው አዲሱ የትራምፕ አስተዳደር መርሃ ግብር በታዳጊ ሀገሮች የሴቶችን የሥራ ዕድል ለማበረታታት በያዘው ውጥን ሊረዳ ያሰበውም እንደ ካያት ያሉ ማህበራትን ነው። በኮኮ አምራችነት እና ተዋጽኦ ንግድ የተሰማሩ ኩባንያዎችን ያሰባሰበው የዓለም የኮኮ ፋውንዴሽን ተጠሪ ቲም መኮይ
በግልጽ እንደሚታየው በጣም የሞቀ አቀባበል ተደርጎላቸዋል። ሴቶቹ በዩናይትድ ስቴትስ ኢንቨስትመንት አስተዋጽኦ ተደስተዋል። የራሳቸውንም መዋለ ንዋይ እያሳደጉ ናቸው።
የካያት የሴቶች ማህበር ፕሬዚደንት አዲንግያ ያዋም እንዲህ ይላሉ።
We're ready to work with them. We really want our families to be free and for our children to go.
አብረናቸው ልንሰራ ዝግጁ ነን። ቤተሰቦቻችን ነጻ እንዲወጡ ልጆቻችንም እንደሚገባቸው ትምህርት ቤት እንዲገቡ እንፈልጋለን። እንደ ሌሎች ሴቶች በደስታ መኖር እንፈልጋለን።
በአፍሪካ ዙሪያ የሥራ ፈጣሪነት ፍላጎት ያላቸው ሴቶች ቁጥር ከወንዶቹ እንደሚበልጥ ነው የሚነገረው። የዓለም ባንክ እንደሚያመለክተው ታዲያ ሴቶቹ ካፒታል የማግኘት የመሬት ባለቤትነትን የመሳሰሉ ችግሮች ያጋጥሟቸዋል። ሉሲ ምቡጉዋ ናይሮቢ የሚገኝ ጄሎ ኮሌክሽን የሚባል ኩባንያ ባለቤት ናቸው።
As women we feared to go to take loans which for a long time
ሴቶች ከድሮ ጀምሮ ብድር ማግኘት እንደምንችል እያወቅንም ብድር መውሰዱን እንፈራ ነበር። ከምንፈራበት አንዱ ምክንያት ንግዱ ባይሳካልኝ ምን ልሆን ነው በሚል ነው።
ኢቫንካ ትራምፕ ዊፋይ ተብሎ በእንግሊዝኛ አጽሮት የሚጠራ የሴት ስራ ፈጣሪዎች ፋይናንስ ጉባኤ ላይ የተገኙ ሲሆን የአፍሪካ ልማት ባንክን ጨምሮ መስራቾቹ ለሳቸውና ለዩናይትድ ስቴትስ ኮንግረስ አባላት አቀባበል አድርገዋል።
Societies that empower women to succeed are more peaceful.
የሴቶችን ውሳኔ ሰጪነት ለማጎልበት የሚሰሩ ህብረተሰቦች በተሻለ ሰላማዊና የበለጸጉ ናቸው። ይህን በተመለከትናቸው ምርምሮች ሁሉ አይተናል።
ቬኔሳ ሙንጋር በአፍሪካ የልማት ባንክ የስነ ጾታ የሴቶችና የሲቪል ማህበረሰቦች ክፍል ዲሬክተር ደግሞ እንዲህ ይላሉ።
የምናሰባስባቸው ጉዳዮች የበለጠ የብዙዎችን ትኩረት እንዲያገኙ በደንብ እየረዳ ይገኛል። ይህም የሴቶች የካፒታል ተደራሽነት የሥራ ፈጣሪነት አድጎ በግሉ የኢኮኖሚ እድገት ሙሉ ተሳታፊ እንዲሆኑ ማብቃት ነው።
ብዙዎች የሥራ ፈጣሪዎችም የሚደረግላቸው ድጋፍ መጨመሩ ለተነሱበት ሥራ ስኬት እንደሚጠቅማቸው ይናገራሉ። አንዷ ታቱ እንደምበለ የአይቮሪ የምግብ ድርጅት ባለቤት ናቸው።
የንግድ ሥራ ፈጠራ ሴቶችን ለመርዳት ጠንካራ ፍላጎት መኖሩን አምናለሁ።
የገንዘቡ መጠን ምንም ያህል ይሁን ከየትም ይምጣ በትናንቱ ጉባኤ ላይ የተገኙት የአይቮሪኮስ ሴቶች ብዙዎቹ ስለ አፍሪካውያት የንግድ ሥራ ፈጣሪዎች ብሩህ ተስፋ እንዳለ ነው የሚናገሩት።
ወንጅትን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። በነገራችን ላይ አድማጮች ዛሬ በብዙ የክርስትና እምነት ተከታዮች በምዕራባውያን ዘንድ የስቅለት ዕለት ነው። አንዳንድ ቦታዎች ወደ አውሮፓ ለምሳሌ ካናዳ ስራ ዝግ ነው። ዛሬ እንግዲህ በቫቲካን ላይ ብፁዕ አቡነ ፍራንሲስ የመሩት ስነ ስርዓት በወትሮ በሚከናወንበት በጥንታዊ ሮማ ኮሎሲየም ዙሪያ በተካሄደ የኢየሱስ ክርስቶስ ስቅለተ በዓል ታስቧል። እንዲሁም በተጨማሪም በእስራኤል ሀገር የተለያዩ የእምነቱ ተከታዮች በተገኙበት ታስቧል። እሁድ እንግዲህ የፋሲካ በዓል ማለት ነው። የኢትዮጵያኖች የፋሲካ በዓል ደግሞ አንድ ሳምንት ይቀርዋል። ተከታዩ ዘገባችን ወደ ግብጽ ነው የሚወስደን። በግብጽ የፖለቲካን ሁኔታ የሚቀኝ አጠር ያለ ዘገባ አዲሱ አበበ አዘጋጅቷል።
ግብጽ ውስጥ እንደ አውሮፓ አቆጣጠር በ2013 በተካሄደ መፈንቅለ መንግስት በዲሞክራሲያዊ ምርጫ ስልጣን የያዙት መሐመድ ሞርሲ ከተወገዱ ጀምሮ ፕሬዝዳንት ኤልሲሲ በአሁኑ ወቅት እንደ አውሮፓ አቆጣጠር እስከ 2022 ድረስ በሚዘልቀው ሁለተኛ ፕሬዝዳንትነት ዘመናቸው ላይ ይገኛሉ። የኤልሲሲ ደጋፊዎች በዙበት ምክር ቤት አብላጫ ድምጽ ያለፈው ማሻሻ ኤልሲሲ ለሌላ 6 ዓመት እንዲቆዩ ይወስናል ተብሎ ይጠበቃል። የምክር ቤት አባሉ ራሻድ ሹክሬ
ثقتنا لا محدودة.
We have complete trust in the political leadership and in terms of what was achieved.
በፖለቲካ አመራራቸው ፍጹም እምነት አለን። አገሪቱ ውስጥ የሚታየውን መረጋጋት ደህንነትና ሰላም በመናየበት ወቅትም የሕገ መንግስቱ መሻሻል እንደግፋለን ነው ያሉት ራሻድ ሹክሬ። የሚሻሻለው ሕግ የጦር ኃይሉ በፖለቲካ ውስጥ ተጽዕኖ እንዲኖረውና ፕሬዝዳንቱም በፍትህ ሥርዓቱ ላይ ቁጥጥር እንዲኖራቸው ያደርጋል። ተቃዋሚዎች በበኩላቸው ለውጡ ፕሬዝዳንት ኤልሲሲን በአምባገነንነት የሚያስቀጥል በመሆኑ ውርቅ ለማድረግ ይቻል ዘንድ ህዝቡ ድምጹን እንዲሰጥ ይጠይቃሉ። መሐመድ ሀቢብ የግብጹ ኤል ከራማ ፓርቲ አባል ናቸው። ለግብጽ ህዝብ ጥሪያችንን እናቀርባለን። ዝምታውንና ፍርሃቱን ትቶ የቀረበውን የህገ መንግስት ማሻሻያ በመቃወም የትምምን ድምጹንም እንዳይሰጥ እናሳስባለን ነው ያሉት። የግብጽ መራጮች ግን በጉዳዩ እሁለት ተከፍለዋል። ከድምጽ ሰጪዎች መካከል ሳይድ አብራህ አሩ ነው። የተገኙትን መልካም ውጤቶች ተግባራዊ ለማድረግ የህገ መንግስቱ መሻሻል ጠቃሚና አስፈላጊ በመሆኑ መደገፍ ያስፈልጋል። ህገ መንግስቱ እኮ ቁርአን ማለት አይደለም። እናም ህገ መንግስቱ አገሪቱ ውስጥ ባለው ተጨባጭ ሁኔታ መሰረት ሊሻሻል ይገባል ነው ያሉት ሳይድ አህመድ። በሌላ በኩል ደግሞ የህገ መንግስቱን ማሻሻያ በጥብቅ እቃወማለሁ፣ ምክንያቴ ደግሞ ጦር ኃይሉንና አምባገነን አመራርን የሚያጠናክር በመሆኑ ነው። በተጨማሪም ከሰለጠኑ አገሮች ልዩ መሆን የለብንም። አንድ ፕሬዝዳንት ለአራት ወይም ለአምስት ዓመት ይመረጥና ከፈለገ ደግሞ ለሁለተኛ ጊዜ ሊወዳደር ይችላል እንጂ እንደዚህ ረጅም ጊዜ መቆየት አይቻልም። በቃ ይሄ ነው የሰለጠነ አመራር ነው ያለው። በዚህ ወር መጀመሪያ ገደማ ወደ ዩናይትድ ስቴትስ የመጡት ኤልሲሲ አመራራቸው በፕሬዝዳንት ዶናልድ ትራምፕ ተወድሷል። በአህጉሪቱ እኛ ተጽዕኖ የሆኑት እኒህ የቀድሞ ጀነራል የአፍሪካ ህብረትም የስም ሊቀመንበር ናቸው።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው፣ ከአሜሪካ ድምጽ ራዲዮ። በአውሮፕላን አደጋ ህይወታቸውን ያጡ መንገደኞችና የኢትዮጵያ አየር መንገድ ሰራተኞች የ40ኛ ቀን የህልፈት ቀን መታሰቢያ ተደርጎላቸዋል። ከ2000 በላይ የሚሆኑ የቢሾፍቱ ከተማ ወጣቶች በበጎ ፈቃደኝነት ተነሳስተው አውሮፕላኑ በወደቀበት ከቢሾፍቱ 36 ኪሎ ሜትር ርቀት ላይ በመተገኘው አቁንጢስ ላይ ቀበሌ በመገኘት ከተጎጂ ቤተሰቦችና ከአካባቢው ነዋሪዎች ጋር ቀኑን አሳልፈዋል። ዘጋቢያችን ግርማቸው ከበብተው ተገኝተው ሁኔታውን ተከታተለ ያናል።
አደጋ የደረሰባቸው ሰዎች ቤተሰቦች፣ ካቢው ነዋሪዎች እንዲሁም ደግሞ ከቢሾፍቱ ከተማ የሄዱ ከ2000 ወጣቶች ተባለ። እነዚህ ወጣቶች ያካቢው ነዋሪዎች ባለፉት 40 ቀናት ላሳዩት ሰው ለሆነ ሁሉ የማዘን ተግባር ለካቢው ነዋሪዎች እንዲሆን የትምርት ቁሳቁሶችን ወርተዋል። ከዚህ በተጨማሪ ደግሞ የደም ፕሮግራምም አካሂደዋል። ያነጋገርኳቸው የወጣቶቹ ተወካዮች እንዳሉት ከሆነ የደም ልገሳው ፕሮግራሙን በዚህ ቀን አደጋው በደረሰበት ቦታ ላይ ማድረግ ነው የመረጡት። የሚያስተሳስረን ደም ነው፣ ሌሎቹ ነገሮች አይደሉም። አንዳችን አንዳችንን የምናድነው በደማችን ነው። ስለዚህ ይሄንን ደግሞ በደማችን ለማዳን የብሔር፣ የሃይማኖት፣ የጾታ ልዩነት አያስፈልገንም። ማንኛውም ሰው ደሙ ተመሳሳይ አይነት ስለሆነ ድረስ ማዳን ይቻላልና ለዚህም ነው ደም መስጠትን የመረጥነው ብሏል። ከዚህ በተጨማሪ ደግሞ አደጋ የደረሰባቸው ቤተሰቦች ለአካባቢው ነዋሪዎች ባለፉት 40 ቀናት ባሳዩአቸው ወንድማማችነት፣ እህትማማችነት፣ ልዩ የሆነ ኢትዮጵያዊነት ተግባር ሀዘንን በመግለጽ እንዲሁም ደግሞ ባለፉት 40 ቀናት የበለጠ ጭንቀት የተሰማቸው የአካባቢው ነዋሪዎች ነበሩ በሚል በቅርብ ጊዜያት ውስጥ የጤና ጣቢያ ወይም ደግሞ ትምህርት ቤት አደጋው የደረሰበት ቦታ ላይ ለመገንባት ማቀዳቸውን በተወካያቸው በኩል ተናግረዋል። የሐዘን እንጉርጉሮች ቀርበዋል፣ ጸሎት ነበረ። በሐዘን እንጉርጉሮው ወቅት ላይም በጣም ትኩረት ተሰጥቶ ሲነገር የነበረው አደጋው ሊያስተምረን የፈለገው ነገር አለ፣ ይሄም አንድ መሆንን ነው። በዚህ አደጋ የሞቱ ሰዎች ብሔር አልተመረጠም፣ ሀገር አልተመረጠም። ከተለያዩ ሀገራት የመጡ ዜጎች ናቸው ህይወታቸው ያለፈው። ይሄ ደግሞ ሊያስተምረን ይገባል፣ አንድ መሆን አለብን፣ በዘር በሃይማኖት በብሔር መለያየት የለብንም የሚል የሐዘን እንጉርጉሮቻቸው ላይ ሲገለጽ ነበረ። ከዚህ በተጨማሪ ቪኦኤ ያነጋገራቸው በአደጋው ወንድማቸውን ያጡት ወይዘሮ ፋሲካ ሙሉ አደጋው መድረሱ ካልቀረ እዚህ ቦታ ላይ ማድረጉ የተለየ ነገር ሊያስተምረን ፈልጎ ነው። የአካባቢው ነዋሪዎች በዚህ ችግር ጊዜ ውስጥ ያሳዩት ባህሪ እጅግ የተለየ ነበረ። በደንብ አጽናንተውናል፣ ኢትዮጵያዊነትን አስተምረውናልና እኔ ሌላ ቦታ ከመሆን አደጋው እዚህ ቦታ መሆኑ ራሱ ፈጣሪ ሊያስተምረን ያሰበው ነገር ስላለ ነው ብለዋል ወይዘሮ ፋሲካ ሙሉ። በአደጋው እንግዲህ ህይወታቸውን ካጡት መካከል የታምራት ሙሉ እህት ናቸው። የሴቭ ዘ ቺልድረን ዴንማርክ ይሰሩ እንደነበረ አቶ ታምራት ወይዘሮ ፋሲካ ነግረውናል። ስነ ስርዓቱ ሲጀመር ጭንቀት ነበረ። የሐዘን እንጉርጉሮቹ ሲቀርቡ የታፈኑ የልቅሶ ድምጾች ይሰሙ ነበረ። አልፎ አልፎ ጮክ ያሉ የሐዘን ድምጾችም ይሰሙ ነበር። ነገር ግን ፕሮግራሙ ካለቀ በኋላ ሰዎች በሐዘን ውስጥም ሆነው መረጋጋት ይታይባቸው ነበረ። ስነ ስርዓቱ ላይ እንደነበረው ጭንቀት አልነበረምና ይሄ የ40 ቀን መታሰቢያው ምናልባትም ወደፊት ህይወት ይቀጥላልና ወደፊት ለሚያደርጉት ጉዞ ሁሉ በተለይ ለነዚህ ወላጆች፣ ቤተሰቦች፣ ወንድሞች፣ እህቶች፣ ባሎች፣ ሚስቶች አንድ መጽናኛ ሆኖ የሚያልፍ ስነ ስርዓት ነበረ።
ግርማቸውን እናመሰግናለን። እንደዚሁም እነዚህ የቢሾፍቱ ከተማ ወጣቶች ከትላንት በስቲያ አስተያየታቸውን በዚህ ጉዳይ ላይ አካፍለውናል። ሁሉንም እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል።
አብራችሁን ስላመሻችሁ በጣም እናመሰግናለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበር። ዝግጅታችንን በቴክኒክ ሲያቀ ቀናብርልን የቆየው ሞክቢል ያቤሮ።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። በነገው ምሽት እንደዚሁም በእሁድ ምሽት ከሳምንቱ የመራረጥናቸውን ዝግጅቶቻችንን ይዘን እንመለሳለን። በሰኞ ምሽት ደግሞ በአዲስ ፕሮግራም ጠብቁን። ደህና ደሩ።
አሁን ራዲዮ